ኢትዮጵያ ውስጥ የጨቅላ ህፃናትን ህይወት ከሚቀጥፉ ችግሮች መካከል አንዱ የመተንፈሻ አካላት ችግርና ህመም ነው። ይህ ችግር ደግሞ በተለይም ወቅቱ ክረምት ከመሆኑ ጋር ተያይዞ ከሚጨሱ ከሰል ከመሳሰሉ እንዲሁም ደግሞ እንጨት ከመሳሰሉ ጭሶች እንዲሁም ደግሞ በቅርብ ጊዜ እየተለመደ ከመጣው በቤት ውስጥ ሺሻ ከማጨስ ጋር ተያይዞ እየተባባሰ መሆኑን ባለሙያዎች እየተናገሩ ይገኛሉ። በምሽቱ በዚህ ዙሪያ ባለሙያ ጋብዘናል። ስለ መፍትሄውም እንነጋገር ይሆናል። በሌላ በኩል ደግሞ ከዓለም አቀፉ የጠፈር ምርምር ናሳ ባለሙያ ጋብዘንላቸዋል።
በጣም አስፈላጊ የሆነው ውሃ ነው። ሰው የሰው ልጅም ከዚህ ዓለም ከዚህ ምድር ካወጣ ነው እና ሌላ ቦታ ከወሰነ ውሃ ከሌለ የሰው ልጅ እንዴት ነው ህይወቱን የሚቀጥለው የሚለው ጥያቄ ትልቁ ጥያቄ ነው በናሳ ላይ እንዲሁም በህዋሳ ይነሱ።
የሰማችሁት በናሳ የምርምር ተቋም ውስጥ በምህንድስና እያገለገለ የሚገኙ ወጣቱን ተመራማሪ ዶክተር ብርሃኑ ቦልቻን ነው። በቅርብ ጊዜ አዲስ ግኝት በማግኘት ስሙ እየተጠቀሰ ይገኛል። የምሽቱ እንግዳችን አድርገነዋል። ስፖርትና ሌሎች ጥንቅሮችን የሚያካትትንበት የሰኞ ምሽት ነሐሴ 30 2014 ዓ.ም መሰናዶን እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስናው አብሮን አለ። ሌሎች ስቱዲዮ ባለሙያዎች እንዲሁም ደግሞ የዌብ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዶክተር ብርሃኑ ቡልቻ በዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ውስጥ በኤሌክትሮኒክስ መሐንዲስነት እያገለገለ የሚገኝ ወጣት ተመራማሪ ነው። ዶክተር ብርሃኑ ጨረቃ ላይ ውሃ ይኖር እንደሆነ ለማወቅ ለአመታት የተደረገውን ምርምር በአንድ ደረጃ ከፍ የሚያደርግ ፈጠራ ማስተዋወቁን ተከትሎ ከሰሞኑ ከፍተኛ እውቅናን አግኝቷል። ስለ ግኝቱ ይዘትና ፋይዳ ለማወቅ ባልደረባችን በፍቃዱ ሞርዳ ከዶክተር ብርሃኑ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል።
ዶክተር ብርሃኑ ቡልቻ ከዚህ በፊት በተለይ በቅርብ ጊዜ ጨረቃ ላይ ውሃ ይገኝ እንደሆነ የሚያመላክት መሳሪያ በመስራቱ ትልቅ የሆነ ሽፋን በማህበራዊ ሚዲያ ላይ ሲሰጥ ነው የነበረው። ይሄ ትልቅ ስኬት ነው። ለዚህ ስኬት ከየት ተነስተው ነው እዚህ ድረስ የደረሱት? ባጭሩ
አዲስ አበባ ነው ተወልጄ ያደግኩት። ተማርኩትም እንዲሁም የመጀመሪያ ደረጃ ትምህርት ቤቴን መካነ ኢየሱስ የሚባል የክርስቲያን ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቴን ፐብሊክ ትምህርት ቤት ሚኒሊክ የሚባል ትምህርት ቤት ነው የተማርኩት። ጅማሬ ከዛ ነው። ስለ ህዋ ጥናት ሪሊ ልጆን ያጠናለሁ ብዬ አስቤም ባላቅም፣ ግን ሳይንስ አጠቃላይ ለእኔ ትልቅ ቦታ ነበረው። ቅድም እንዳልኩ የክርስቲያን ትምህርት ቤት ስለተማርኩኝ ስለ ህዋ ሀሳቦች በእምነት በክርስትና እምነት ላይ ስለሚነሱ እነዚህ አይምሮ ላይ ለረጅም ጊዜ ይመላለሳሉ እና ኪሪየስ ነበርኩኝ ማወቅ ነገሩን በጥልቀት የማየት ነገር በጣም ከፍላጎት አንጻር በጣም ትልቅ ፍላጎት ነበረኝ። ከዛ ነው የኔ መንገድ የሚጀምረው።
ናሳ መቼ ነው የጀመሩት? እንዴት ነው የናሳን እድል ማግኘት የቻሉት?
ለናሳ ተቀጥሬ መስራት ከጀመርኩኝ አሁን 6 ዓመት ሆኖኛል። ወደ ህዋ ጥናት ዝንባሌ ያዳበርኩት መጀመሪያ የሳይንስ ክላሶችን በደንብ ፍላጎት ነበረኝ፣ እዛ ላይ በደንብ አተኩር ነበረ። የመጀመሪያ ዲግሪ በፊዚክስ እና በኢንጂነሪንግ ነው የተማርኩት እዚህ አሜሪካ ውስጥ። ከዛም በመቀጠል የድህረ ምረቃ ግራጁዌት ስኩል የሚባለው በዚሁ ለስፔስ የሚጠቅሙ መሳሪያዎችን የሚሰራ ጥናት እና ምርምር ላይ ነበር የምሰራው። በዛ ጊዜ ትልቅ የፍላጎቴን ወደ እውነታ የመለወጥ መንገድ የከፈተልኝ ሁኔታ ነው ያለው እዛ ላይ። ከዛ እንግዲህ እንዳልኩ በህዋ ላይ ለህዋ የሚጠቅሙ መሳሪያዎችን ስትሰራ የስራ ያለህ የሚቀጥለው ስቴፕስ ናሳ ወይንም ደግሞ በዩኒቨርሲቲ ውስጥ ያሉ የፕሮፌሰርነት ወይንም ደግሞ የምርምር ጥናት ላይ የተለያዩ ኦርጋናይዜሽኖች ላይ መስራት ነው። ለእኔ ትልቁ ኢንትረስት የነበረው ናሳ ነበር። እንደዛ ነው ወደ ናሳ እድሉን አግኝቼ ለመስራት የጀመርኩት ከ6 ዓመት በፊት።
መነጋገሪያ የሆነው መሳሪያ በዚህ በጨረቃ ላይ ውሃን የማግኘት ይረዳል የሚል ነው እና እስቲ ስለዚህ መሳሪያ ባጭሩ የሚነግረው ነገር።
በጣም ጥሩ። ከዛሬ 53 ዓመት በፊት የአሜሪካ እንዲሁም የራሻ ህዋ እሽቅድድም ወደ ህዋ ወደ ጨረቃ ለመሄድ እሽቅድድም ላይ ነበሩ፣ የኮልድ ዋር የሚባለው አካባቢ ላይ። በዛ ጊዜ ላይ አፖሎ የሚባል ሚሽን ከናሳ ብዙ ስራ ተሰርቷል። ከዛም ስራው አንዱ አፖሎ የሚባለው ወደ ጨረቃ ላይ ሄደው አርፈው ከጨረቃ ላይ እንዲሁም አፈርን እና የተለያዩ ነገሮችን ይዘው የመጡበት ነገር አለ። ከዛ በኋላ ወደ ጨረቃ ሄደን አናቀም። በአፖሎ የተጀመረው ዛሬ 53 ዓመት የተጀመረው ህዋ ጉዞ አሁን በተጠናከረ ሁኔታ በሚቀጥሉት 5 እና 10 እንዲሁም 15 ዓመት ላይ የሰው ልጅ አሳርፈን እንዲሁም እዛ ቤት መስርተን የመኖር ለስፔስ ቱሪዝም እዛ ሄደን መጎብኘትን የመሳሰሉትን ነገሮች ለማከናወን ተጀመረው ስራ ላይ በጣም አስፈላጊ የሆነው ውሃ ነው። ሰው የሰው ልጅም ከዚህ ዓለም ከዚህ ምድር ካወጣ ነው እና ሌላ ቦታ ከወሰድ ነው ውሃ ከሌለ የሰው ልጅ እንዴት ነው ህይወቱን የሚቀጥለው የሚለው ጥያቄ ትልቁ ጥያቄ ነው በናሳ ላይ እንዲሁም በህዋ ሳይንስ ጥናት ላይ። ስለዚህ ከዛ ጋር ተያይዞ የኔ ጥናት የሚሰራው ውሃን መፈለግ ነው። ውሃን ለመፈለግ የተለያዩ መንገዶች አሉ። ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከመሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪሎች አሉ። እነሱን ሁሉ የሚያይ መሳሪያ ነው። እንዲሁም ውሃ ካለ ውሃው ከየት መጣ የሚባለውን ጥያቄ መመለስ እንፈልጋለን። የእኛ ሶላር ሲስተም ሲፈጠር አብሮ የተመጣ ነው ወይንስ በተለየ መንገድ ኮሜቶች የሚባሉ ወይንም ደግሞ ተወርዋሪ በረዶ ያዘሉ ነገሮች ውሃን ወደ ጨረቃ ላይ ያመጣውት ነው ወይ? ውሃስ ካለ በምን ያህል መጠን አለ? መጠኑስ ካወቅ ነው ለሰው አገልግሎት ይውላል ወይ የሚሉትን ጥያቄዎች ለመመለስ ውሃን መፈለጉ ይቀድማል። እና የሚቀጥሉትን አሁን ያልኩን ጥያቄዎች ለመመለስ በጣም ትልቅ መንገድ ነው። እኔ የሰራኋቸው ነገሮች እነዚህን ጥያቄዎች ለመመለስ በጣም ወሳኝ የሆነው ውሃን ማግኘት የሚያስችል መሳሪያ ነው ማለት ነው። በሳይዙ በጣም ያነሰ አሁን ካሉት የተሻለ ይሰራል ተብሎ የሚታመን በመሆኑ አንተ እንዲሁም ሌሎቹ የሰሙበት ምክንያት ይሄ ነው።
ከዚህ በፊት ጨረቃ ላይ ውሃን ለማግኘት የተደረገ ሙከራ የለም? ይሄ መጀመሪያው ነው ማለት ይቻላል? ካለስ ይሄኛው የተሻለ ነገር ይሰራ የሚባለው ምንድን ነው?
ከዚህ በፊት ጨረቃ ላይ ያሉትን የተለያዩ ነገሮች ለማጥናት የተላኩ መሳሪያዎች አሉ። እንዲሁም ጨረቃን አሁን በምናወራበት ጊዜ ጨረቃን የሚዞሩ ኦርቢተር ይባላሉ። እነሱ ጨረቃን እያጠኑ ይገኛሉ። ሆኖም ሃይድሬሽን የምንለው ወይንም ደግሞ ቅዝቃዜ ነገር እንዳለ ይታወቃል። ግን ያ ከውሃ ይሆን ወይም ስ ከተለያየ ውሃን ከሚመስሉ ሞለኪሎች የመጣ እንደሆነ በእርግጥ አይታወቅም። እና ጨረቃ ላይ ያለ ውሃ በእርግጥ ውሃ ነው፣ በመጠኑም ይሄ ነው የሚል ህዋ ተመራማሪዎች ላይ አንድ የሆነ ሀሳብ ሰርጾ አይገኝም። ይሄ ጥናት ገና ኦንጎንግ ነው፣ አሁን እየሄደ ያለ ነገር ነው። እሱ ጥናት አስፈላጊ ነው። እንዳልኩ ቅድም እንደ እርጥበት ብንለው እንደ እርጥበት ነገር የምንለው ቢኖር ያ ግን ከውሃ ላይሆን ስለሚችል አሁን ያለውም ኢንስትሩመንቶች በብዛት ያንን የሚያሳዩ ስላልሆነ አዳዲስ ኢንስትሩመንቶች አሁን ናሳ ፈንድ እያደረገ እነዛ ኢንስትሩመንቶች እንዲሰሩ ያደርጋል። የሚሰራውም ስራ ናሳ ፈንድ የሚያደርጋቸው ስራዎች ናቸው። ለዚህ በጣም ብዙ ሪሶርስ ተሰጥቶ ነው የምንሰራው። በተለያየ ቦታዎችም የተለያየ ስራዎች ይሰራሉ። ግን መጨረሻ ላይ የተሻለውና በተለያየ ምዘና የተሻለው የሆነው ለጨረቃ ጉዞ ላይ ሲደረግ ተመርጦ እንዲወሰድ ይደረጋል። እኛ ለዛ ስራ አሁን ትልቅ ብዙ ጊዜያችንን እንዲሁም የተለያየ ቴክኒካል ነገሮች ላይ እያጠፋን።
ጨረቃ ላይ ውሃ መኖሩን ለማወቅ ምድር ላይ ሆኖ መፈተን ይቻላል እንዴ? መሳሪያውን በምንድን ነው የታወቀው ውሃ ማመልከት ይችላል ተብሎ መሬት ላይ ተሆኖ የተነገረበት ምክንያቱ እንዴት ነው?
በጣም ጥሩ ጥያቄ ነው። ከመሬት ሆነን ግራውንድ ቴሌስኮፕ የሚባሉ መሳሪያዎች አሉ። ከመሬት ሆነን ዲሾችን በመጠቀም ጨረቃን በማየት ጨረቃ ውስጥ ምን አለ የሚል ጥናት ማድረግ እንችላለን። ችግሩ ምንድን ነው? በእኛና በጨረቃ መካከል ብዙ የውሃ ሞለኪሎች አሉ ወይም የውሃ ንጥረ ነገሮች አሉ እና በዛ ምክንያት ከዚህ ሆነን እዛ ማየት ይከብዳል። ስለዚህ እዛ መሄድ አለብን ውሃ እዛ እንዳለ እንደሌለ ለማወቅ። መሳሪያዎቹ እንዴት ነው የሚያውቁት ላልከኝ ጥያቄ እኛ የጨረቃን ኤንቫይሮንመንት ሚሚክ የሚያደርግ ወይንም ደግሞ አስመስሎ የሚሰራ ላብራቶሪ አለን። በዛ ላብራቶሪ ውስጥ የጨረቃን ኤንቫይሮንመንት ሚሚክ አድርገን ጨረቃ ያላትን ከባቢ አየር ሰርተን ጥናቶቹን በትክክል እናጠናለን። እና ከናሳ ዋናው ከሚያደርጋቸው ነገሮች አንዱ ከመላኩ በፊት ለጨረቃ ያለውን ነገር እዚሁ ምድር ላይ አጥንተን ስንልከው ያንን ግብአት ኦልሬዲ ይዞ ነው የሚሄደው። በዛ መሰረት ዴታ ሲልክልን በጣም በፉል ኮንፊደንስ ከ100% እርግጠኛ ሆነን ነው ያንን ዴታ የምንወስደው።
ክፍል ጋዜጠኛ የሆነው ባልደረባችን በፍቃዱ ሞረዳና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ ውስጥ የጨቅላ ህጻናትን ህይወት ከሚቀጥፉ ነገሮች የመጀመሪያው የመተንፈሻ አካላት ችግር ነው። በተለይም ደግሞ ከክረምቱ ጋር ተያይዞ በቤት ውስጥ ከሚነዱ ከከሰል ጭሶች እንዲሁም ደግሞ ከጊዜ ወደ ጊዜ እየተለመደ ከመጣው በቤት ውስጥ ሺሻን መጠቀም ጋር ተያይዞ ይሄ ችግር እየተባባሰ መሆኑን እንዲሁም ደግሞ ለድንገተኛ ሞት ህጻናትን እየዳረገ መሆኑን ባለሙያዎች ይናገራሉ። ዶክተር መሐመድ በሽር በዚህ ዙሪያ በማህበራዊ ሚዲያ ላይ ግንዛቤ ለመፍጠር በመጻፍ ይታወቃል። ከዶክተር መሐመድ ጋር ቆይታ አድርጌ ነበር። ቆይታችን ዶክተር መሐመድ ራሱን ከሚያስተዋውቅበት ይጀምራል።
ዶክተር መሐመድ በሽር ባላለሁ በጅማ ዩኒቨርሲቲ የህጻናት ህክምና ክፍል ውስጥ መምህር ነው።
እሺ ዶክተር፣ በድጋሚ እንግዲህ ጥሬን አክብረ ስላገኘሁ ደስ ብሎኛል። ዛሬ እንግዲህ የምናወራው ከህጻናትና መተንፈሻ አካላት ጋር በተያያዘ ስላለ ችግር ነው። ግን ጠቅለል ባለመልኩ ወደዛ ከማለፋችን በፊት ህጻናት ላይ በብዛት የሚታዩ በሽታዎች ምንድን ናቸው?
አሁን እንግዲህ እንደዚህ ታዳጊ አገሮች እንደኛ አይነቱ በኢትዮጵያ ውስጥ እድሜያቸው ከአምስት አመት በታች ያሉ ከሚያጠቃቸው አንደኛው የሚባለው አንደኛም ገዳይ ኒሞኒያ የሚባለው ነው። የመተንፈሻ ችግር ነው። የመተንፈሻ አካል ኢንፌክሽን ነው። ቀጥሎ ያለው ተቅማጥ በሽታ በዚህ እያለ ይሄዳል። ግን በዋነኛነት ከገዳይም በሽታ የሚቀመጠው ኒሞኒያ የሚባለው ነው። የመተንፈሻ አካል ኢንፌክሽን ነው።
ወቅቱም የክረምት ወቅት ከመሆኑ ጋር ተያይዞም እጅግ ብዙ የመተንፈሻ አካላት ችግር የሚያጋጥማቸው ጨቅላ ህጻናት እንዳሉ ይታወቃል። እስቲ ስለ ችግሩ ጥልቀት፣ ከዚህ ከመተንፈሻ አካላት ጋር ተያይዞ ያለው ችግር ስፋት ምንድን ነው?
አሁን እንግዲህ በብዛት የመተንፈሻ አካል የሚባሉት ሊያጋልጡ የሚችሉ ከኛ የአኗኗር ዘይቤ ማንኛውም በቤት ውስጥ የሚወጡ ማንኛውም ከየትኛውም ቦታ ጭሶች ካሉ እነዛ ጭሶች ስሞኪንግ ኤክስፖዠር ነው የሚባሉት። እነዚህ ዋነኛ ሪስክ ፋክተር ናቸው። እነዚህ ከምግብ ማብሰያ ሊወጣ ይችላል፣ ከከሰል ሊሆን ይችላል። ክረምቱን ተያይዞ ብዙ ቤተሰብ ከሰል የመጠቀም ባህሪ ስላለ እንደዚህ አልፎ አልፎ በከተማዎች እንዳ ደግሞ የሚጨሱ ቤተሰብ ውስጥ አጫሽ ካለ ከሲጋራ የሚወጡ ከስሞኪንግ ጭሶች ሊሆኑ ይችላሉ። አሁን ደግሞ እንደዚህ በከተማ አካባቢ በብዛት እየተለመደ የመጣው ሺሻ የሚባለው ቤት ውስጥ የሚጨስ ጭሶች ናቸው። እነዚህ ናቸው ቤቱ አጋላጭነች ክትባት ጋር የሚገናኙ ናቸው። ብዙዎቹ ሳምባ ምች የሚያመጡት ባክቴሪያ በመከተብ መከላከል የሚችላቸው ስለሆነ ቤተሰብ ልጁም ያው እድሜውን ቀጠሮን በጠበቀ መልኩ ክትባት እንዲከታተል እና የተመጣጠኑ ምግቦች እንዲሰጡ ነው።
የችግሩ ስፋት ግን ምን ያህል ነው? ለምሳሌ አሁን እናንተ በምታዩበት ጊዜ ከዚህ በፊት የተሰራ ጥናትም ካለ አያይዘህ ልትነግረኝ ትችላለህ? ምን ያህል ህጻናቶች ይመጣሉ በዚህ ጉዳት?
ብዙ ጊዜ እንግዲህ እኛ የዓለም የጤና ድርጅትን ያጠና ልጆች ጋር በተገናኘ የተጠኑ ጥናቶች አሉ። እንደዚህ አሁን ብዙ ጊዜ በተደጋጋሚ እንደዚህ የሳምባ ምች ኒሞኒያ የሚባለው ይዟቸው ሲመጣ አንዱ ቼክ የምናደርገው ውስጥ ኢንዶር ኮሊዥን አለ የሚለውን ከቤት ውስጥ የሚወጣ ስሞኪንግ ጭስ አለ የሚለውን ነው ችግር እናደርገው። ይሄ ሲጋራ የሚያጤስ ካለ ቤት ውስጥ አሁን ደግሞ ሺሻ በጣም ተንሰራፍቶ ነው የምናገኘው በብዛት ከሺሻው ጋር በተገናኘ ሺሻም ሆነ ሲጋራም ከሰልም ቢሆን የሚለቁት መርዛማ ንጥረ ነገር ኬሚካል ስላለ እነዛ ካርቦን ሞኖክሳይድ ይባላል ከቱንቧ ጋር በተያያዘ የሚወጡ መርዛማ ንጥረ ነገሮች ካርቦን ሞኖክሳይድ፣ አርሴኒክ አሲድ፣ ሊድ እንደዚህ የሚባሉ ብዙ ኬሚካሎች አሉ። እነዛ በቀጥታ ልጆች ላይ ባሳረፍም እዛው የሚጤሰው አካባቢ ላይ የሆኑ አካላት ላይ ሁሉ በተዘዋዋሪ አየር ሲብንቢንግ በሚተነፍሱ ሰዓት የሚጤሰውን ጢስ መማቃቸው ስለማይቀር እነዛ ጤና ጎጂ የሆኑ ኬሚካሎች ወደ ሳምባቸው ወደ መተንፈሻ አካላቸው ይገባል። እነዛ ላይ በብዛት በግሩፕ የሚጤስ ነው። ልጆቹም እዛው ጤስበት ቦታ ላይ የመቆየት ዛው የመሆን አዝማሚያ ስላለ ከቀላል ጉዳት አንስቶ ቀጥታ በልጆች ዙሪያ ካወራው አይን እስከ ማቃጠል፣ ራስ ምታት፣ ካርቦን ሞኖክሳይድ የሚባል ኬሚካል ስላለው ሻውንም ፕሮግራም ለማካሄድ ማቀጣጠያው ከሰል ስለሆነ ከሰል የሚወጡ ኬሚካሎች አሉ፣ ከቱንባው የሚለቀቁ ኬሚካሎች አሉ። እነዛ ህጻናቶቹ ላይ ጠቅላ ህጻን ከሆነ ድንገት ሰደን ኢንፋንት ዲዝ የሚባለው አለ፣ ድንገተኛ የመሞት አደጋ ሁሉ እስከ ማስከተል፣ የአተነፋፈስ ችግር መዛባት መፍጠር። እነዛ ኬሚካሎች የመተንፈሻ አካላት ላይ ሂደው ትክክለኛ ተግባሩን ሳይከውን በማድረግ ልጆቹን ለተደጋጋሚ ኢንፌክሽን የመጋለጥላቸውን ይጨምራል። እናት ደግሞ የምታጤስ ከሆነ ቀኑን ያልጠበቀ ውርጃ፣ ክብደታቸው ያነሱ ልጆች፣ የመተንፈሻ ችግር ያለባቸው እነዚህ ችግሮች ያሏቸው ይመጣሉ። አልፎ አልፎ ደግሞ ካርቦን ሞኖክሳይዱ በጣም ሲጨምር ከድንገተኛ ሞት ድረስ እንደዚህ በስራም ላይ ይገጥሙናል። በብዛት ግን ፓሲቭ ስሞኪንጉ ሎንግ ተርም ላይ እንደዚህ አለርጂ የማምጣት የአይን አለርጂ፣ አስማ የመጋለጥ ይችላላቸው። እንደዚህ የሚጤስበት የሚያድጉ ልጆች ሌላ ደግሞ ኒሞኒያ፣ ቲቪ፣ እነዚህ ሁሉ መጋለጥ እድላቸው ትልቅ ነው።
ወላጆች እንግዲህ ምን አይነት ምልክቶች ሲያዩ ነው በአስቸኳይ ወደ ሐኪም ቤት ወይም ደግሞ ወደ ባለሙያ ማምጣት ያለባቸው?
አሁን በብዛት ብዙ ቤተሰብ እንደዚህ አለ ብሎ ያለመናገር እንትን አለ። ግን በብዛት የሚያመጧቸው ልጃቸው ሲታፈን ነው። ሲያስላቸው እንኳን በብዛት አይመጡም። አየር የማጣት ኢንፌክሽኑ ከባድ ሆኖ ወደ ማቃሰት፣ አተነፋፈስ መፍጠን እንደዚህ መደረጃ ልጁ አየር ማጠር ደረጃ ሲደርሰው ይመጣሉ። ዋናውን ሕክምና ከረዳናቸው በኋላ አጋላጭ ነገሮች በምንፈልግ ሰዓት የምናያቸው ነገሮች ምንድን ነው? የአመጋገቡን ስርዓት፣ ክትባት በአግባቡ ሙሉ ጨርሰዋል? የቤት ውስጥ ጭስ አለ? ከማንኛውም ከከሰል ሆነ ምግብ እንዴት ነው የሚያበሱት? ቤት ውስጥ የሚያጭስ አለ? ይህን ነገር በብዛት ግልጽ ሆኖ ያለመናገር ቢኖርም በተዘዋዋሪ እንደዚህ ስጠይቂያቸው ይህን ነገር እናገኛለን። ያው ለጤና ጠንቅ እንደሆነ እንነግራለን። የሚያቆሙም ሊኖሩ ይችላሉ፣ ማቆሙ አሉ። ይህን ያለን
ምን አይነት ጥንቃቄዎች ናቸው ህብረተሰቡን ማድረግ ያለበት? ግንዛቤ ለማስጨበጥስ ምን መደረግ አለበት?
ይህን ግንዛቤ እንግዲህ በቀጥታም በማስተማር ሊመጣ ይችላል። አሁን በቅርብ ደግሞ አንዳንድ ሀገራት ላይ ይሄ የቱባኮ ስሞኪንጉን ሺሻ ጋር በተገናኘ በጣም ከመስፋቱ አኳያ አንዳንድ ማህበራዊ ህጎች እንደዚህ ፐብሊክ ኤሪያ ላይ ሰው የሚበዛበት ኤሪያ ላይ እንዳይጨስ ቀረጥ በማብዛት እንደዚህ ግብር ለቤት ሰው አዌርነስ በመፍጠር የተለያዩ ስቃሴዎች አሉ። በሜንስት ሚዲያ በማስተማር እነዚህ ነገሮች ፐብሊክ ኤሪያ ላይ እንዳይጨሱ በማድረግ ተጀመሩ አሉ። ስለዚህ ኖርማሊ እንግዲህ በክትትል ወቅት ሲመጡ እነዚህ ነግራሉ። ህጻናት በማይደርሱ ወይ ደግሞ ከቤት ውጭ ጨርሰው እንዲጠቀሙ የሚያጤሱንም እንዲያቆሙ ወደ ባለሙያ የመጣት ነገር እንሰራለን።
እሺ ዶክተር፣ በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ።
እሺ፣ እኔም አመሰግናለሁ በጣም።
በትላንትናው ዕለት የኢትዮጵያን ቀን በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ሲልቨር ስፕሪንግ ከተማ ውስጥ ተከብሮ ውሏል። በየዓመቱ የሚካሄደው የኢትዮጵያውያን ቀን የማህበረሰብ ማዕከል በሜሪላንድ ወይም ደግሞ የኢትዮጵያውያን ማህበረሰብ ማዕከል በሜሪላንድ እማሜ አማካኝነት የተሰናዳው የሙዚቃ፣ የባህል እንዲሁም ደግሞ የፈንድሬዚንግ እና የገቢ ማሰባሰቢያ መርሃ ግብር ነሐሴ 29/2014 ዓ.ም በኢትዮጵያን አቆጣጠር እንዲሁም ደግሞ በፈረንጆቹ ሴፕቴምበር 4/2022 ዓ.ም ትላንት እሁድ ዕለት ከጠዋቱ 4 ሰዓት እስከ ምሽቱ 3 ሰዓት ድረስ ሲከበር ውሏል። በዕለቱም በስፍራው የኢትዮጵያውያን ባህላዊ ምግቦች፣ ቡና እንዲሁም ደግሞ ኢትዮጵያ ባህላዊ አልባሳትና የእደ ጥበብ ውጤቶች ለገበያና ለእይታ ቀርበዋል። ኢትዮጵያና ትውልድ ኢትዮጵያውያን መርሃ ግብሩን ታድመዋል። ዕለቱ ለብዙ ኢትዮጵያውያን ባህላቸውን የሚያሳዩበትና የሚገናኙበት እንዲሁም ደግሞ እሴታቸውን የሚዘክሩበት ሆኖ አልፏል። ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን ኢትዮሳት ላይ በሳተላይት እንዲሁም ደግሞ በቪያም ሃሪክ ፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። አስተያየትና ጥያቄዎቻችሁንም እዛው ላይ አድርሱን። አሁን ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ ይቀጥላል።
ኢትዮጵያ ለአፍሪካ ሀገራት ሻምፒዮንሺፕ ቻን ውድድር አልፋለች። ለውድድሩ ለማለፍ ከሩዋንዳ ጋር የመጨረሻ ዙር የመልስ ጨዋታዋን ቀዳሚ ለት ያደረገችው ኢትዮጵያ ሩዋንዳን 1-0 በማሸነፍ በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ ሀገራት ሻምፒዮንሺፕ ቻን ውድድር ማለፏን አረጋግጣለች። በኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ የእግር ኳስ መጫወቻ ስታዲየም ካለመኖሩ ጋር ተያይዞ የኢትዮጵያ ብሔራዊ ቡድን በሜዳው ያደርግ የነበረውን የመጀመሪያውን ጨዋታ አርብ ነሐሴ 20 በታንዛኒያ ዳሬ ሰላም አድርጎ 0-0 በሆነ የአቻ ውጤት ነበር የተለያየው። በሩዋንዳው የመልስ ጨዋታ ደግሞ በ22ኛው ደቂቃ ላይ ዳዋ ኦቴሳ ባስቆጠረው ብቸኛ ጎል 1-0 በማሸነፍ በዚሁ የድምር ውጤት ለቻን ማለፍ ችሏል። የ2023 የቻን ውድድር እንደ ጎርጎሮሳውያኑ ከቀጣዩ ጥር 8 እስከ የካቲት 5 በአልጄሪያ አስተናጋጅነት ይካሄዳል። ከ2007 ጀምሮ በየሁለት ዓመቱ በሚካሄደው በዚህ ውድድር 18 ሀገራት ይሳተፋሉ። ሀገራቸውን በመወከል በውድድሩ የሚሳተፉት ደግሞ በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ ናቸው። የዳኞችን ስህተት ለመቅረፍ በሚል ተግባራዊ የሆነው ቫር በእንግሊዝ ሌላው ዝግብ አስነስቷል። ባለፈው ሳምንት በተለይም ቅዳሜ ዕለት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች የመሃል ዳኞች በቪዲዮ በመታገዝ ወይም በቫር እይታ የሰጧቸው ውሳኔዎች አነጋጋሪ ሆነዋል። በተለይ ቼልሲ ከዌስትሃም እንዲሁም ኒውካስል ከክሪስታል ፓላስ ጋር ባደረጓቸው ጨዋታዎች ዌስትሃምና ኒውካስል ያስቆጠሯቸው ጎሎች በቫር መሻራቸው ብዙዎችን ያነጋገረ ክስተት ሆኗል። 2-1 እየተመራ የነበረው ዌስትሃም በ90ኛው ደቂቃ ላይ ያስቆጠረው የአቻነት ግብ እንዲሁም 0-0 በተጠናቀቀው የኒውካስል እና የክሪስታል ፓላስ ጨዋታ የፓላስ ተከላካይ በራሱ መረብ ላይ ያስቆጠረው ግብ ከጸደቁ በኋላ በቫር ተሽረዋል። ሁለቱም ግቦች የተሻሩት በበረኞች ላይ ጥፋት ተሰርቷል በሚል ነው። ይሁን እንጂ የጎሎቹ መሻር የተሳሳተ ውሳኔ እንደሆነ በብዙዎች ታምኗል። የዌስትሃም አሰልጣኝ ዴቪድ ሞየስ በቼልሲ ላይ ያስቆጠሩትን ጎል መሻር አሳፋሪ ውሳኔ ሲሉ ገልጸውታል። የኒውካስሉ አሰልጣኝ ኤዲ ሃውም እንዲሁ ፍጹም የሆነ ንጹህ ጎል እንደተሻረባቸው በመግለጽ ዳኛው በቫር በመታገዝ ባሳለፈው አወዛጋቢ ውሳኔ ክለባቸው የነበረውን የማሸነፍ እድል መቀልበሱን በመግለጽ ተችተዋል። ፕሪሚየር ሊጉ በእነዚህ ሁለት ጨዋታዎች የተሻሩትን ጎሎች በአስቸኳይ ለማጣራት የፕሮፌሽናል ዳኞችን ማህበር ጠይቆ ጥያቄው ተቀባይነት ማግኘቱን የእንግሊዝ ሚዲያዎች ዘግበዋል። ማህበሩ አወዛጋቢዎቹ ውሳኔዎች ስህተት መሆናቸውን እንደተቀበለም ነው የተዘገበው። ሊጉ ከፕሮፌሽናል ዳኞች ጋር በመሆን ውሳኔውን ካጣራ በኋላ ምን እርምጃ ሊወሰድ እንደሚችል ግን የተባለ ነገር የለም። ፖል ፖግባ ወንድሙን ጨምሮ ታጥቀው ለሚዝቱበት ግለሰቦች 100,000 ዩሮ መክፈሉን ተናገረ። ፈረንሳዊው የመሃል ሜዳ ተጫዋች ፖል ፖግባ ዛቻ እየተፈጸመበት መሆኑን ለፖሊስ ማመልከቱን ተከትሎ የፈረንሳይ ፖሊስ ምርመራ በማድረግ ላይ ነው። ፖሊስ ባለፈው ሳምንት ምርመራ መጀመሩን ካሳወቀ ከ24 ሰዓታት በኋላ ፖግባ ወንድሙ ለሚገኝበት አንድ ታጥቆ የተደራጀ ቡድን 100,000 ዩሮ መክፈሉን አሳውቋል። የፈረንሳይ ፖሊስ እንዳለው የታጠቀው ቡድን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በነጻ ዝውውር ጁቬንቱስን የተቀላቀለውን ፖግባን 13 ሚሊዮን ዩሮ እንዲከፍል ጠይቋል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት ነበር። ለምርመራው ቅርበት ያለው አንድ ባለስልጣን ፖግባ ከዚህ ቀደም 100,000 ዩሮ ለቡድኑ መክፈሉን ለመርማሪዎች እንደገለጸ አሶሺየትድ ፕሬስ ዘግቧል። ከፈረንሳይ የወጡ ዘገባዎች እንደሚያመለክቱት ደግሞ አማካዩ ክፍያውን የፈጸመው አገሩ ለነበረባት ማቀፍ ጨዋታ ፓሪስ በነበረበት ወቅት በመጋቢት ወር ጭንብል በለበሱ ታጣቂዎች ዛቻ ከደረሰበት በኋላ በቀጣይ ወር ሚያዝያ ውስጥ ነው። የታጠቀው ቡድን ቱሪን በሚገኘው የጁቬንቱስ ማሰልጠኛ ማዕከልም ተገኝቶ የገንዘቡን ጥያቄ ያቀረበ ሲሆን ወንድሙ በቡድኑ ውስጥ እንዳለ ፖግባ ተናግሯል ሲሉ የፈረንሳይ መገናኛ ብዙሃን ዘግበዋል። የእንግሊዝ ፕሪሚየር ሊግ በክረምቱ የተጫዋቾች ዝውውር ያወጣው ወጪ በክብረ ወሰንነት ተመዝግቧል። የክረምቱ የዝውውር መስኮት ሐሙስ ምሽት ማንቸስተር ዩናይትድ ብራዚላዊውን የክንፍ ተጫዋች አንቶኒን ከአያክስ ባስፈረመበት የ82 ሚሊዮን ፓውንድ ክፍያ ፍጻሜውን አግኝቷል። በክረምቱ የዝውውር ገበያ የፕሪሚየር ሊጉ ክለቦች በአጠቃላይ ወደ 1.9 ቢሊዮን ፓውንድ ለተጫዋቾች ዝውውር ወጪ ያደረጉ ሲሆን ይህም በአንድ የዝውውር መስኮት ወጪ የተደረገ በታሪክ ከፍተኛው ገንዘብ ሆኖ ተመዝግቧል። እስካሁን በክብረ ወሰንነት የተያዘው በ2017 ወጪ የተደረገው 1.4 ቢሊዮን ፓውንድ ሲሆን በአውሮፓ ደረጃም ክብረ ወሰን የነበረው ይህ የዝውውር ገንዘብ ዘንድሮ በራሱ በፕሪሚየር ሊጉ ተሰብሯል። በፕሪሚየር ሊጉ የሚሳተፉት 20 ክለቦች አጠቃላይ ወጪ ካለፈው ክረምት የ1.1 ቢሊዮን ፓውንድ ወጪ ጋር ሲነጻጸር በ67% ከፍ ብሏል። ከሊጉ 20 ክለቦች መካከል 9ኙ በክረምቱ ከ100 ሚሊዮን ፓውንድ በላይ ለተጫዋቾች ግዢ አውጥተዋል። የፕሪሚየር ሊግ ክለቦች የክረምቱ ወጪ የስፔን ላሊጋ፣ የጣሊያን ሴሪያና የጀርመን ቡንደስሊጋ ክለቦች በጋራ ካወጡት ወጪ የላቀ ነው። በዝውውር መስኮቱ ከ250 ሚሊዮን ፓውንድ በላይ ያወጣው ቼልሲ በፕሪሚየር ሊግ ታሪክ በአንድ የዝውውር መስኮት ከፍተኛ ወጪ ያወጣ ክለብ ሆኗል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሽነው እንደ ገረመው መስናሮን የመረው ኤልያስ አስማራ ደግሞ በጥንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ላይ ለጋቢና በየያላችሁ በዲያም ሀሪት ፌስቡክ ገጽ ላይ ማለት ነው እዛ ላይ እንድታደርሱን እንጋብዛለን። ከኛ ጋር ስለቆያችሁ እያመሰገንን በዚህ እንሰናበታለን። ጤና ይስጥልኝ።